የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዘወትር ሰላምታችንን ያስቀደም የኢትዮጵያ አንድነት ሬዲዮ የዛሬ መስከረም 1 ቀን 2009 ዓ.ም ተመረተ ወይንም እንደ አውሮፓውያን አቆጣጠር የሴፕቴምበር 11 2016 ቅንብራችንን ይዘን ቀርበናል። በቅድሚያ የኢትዮጵያ ሕዝብ አዲሱን ዓመት የ2009 ዓ.ም በዋይታና በሐዘን እንዲቀበል ተገዷል። የዘንድሮ አዲስ ዓመት ለየት ባለ የሐዘን ጥልማሞት በተላበሰ ሁኔታ ታስቦ ውሏል። የዘንድሮ ዓመት በዓል ዘመን መለወጫ ሳይሆን ያገዛዙ መለወጫ ያድርግልን ብለን ለትግል ቃል የሚገባበት ዕለት ነው። ለወገን ደራሽ የምንሆንበት ዕለት ነው። ግፍና መከራው 25 ዓመታትን አስቆጥሯል። ፋሺስቱ ወያኔ ሰፊ ዘር የማጥፋት እርምጃ ለመውሰድ አዋጅ ያለበት ወቅት ላይ በመገኘታችን በነጻነት ትግል አዲስ ዓመት የነጻነት አዋጅ ማብሰሪያ እንዲሆን ጥሪ የምናስተላልፍበት ዕለት ነው። ከዚሁ ጋር በወያኔ ግፍ እርምጃ የተገደሉትን ወገኖቻችንን የምንዘክርበትና የምናስብበት ዕለት ነው። በተጨማሪም የእስልምና እምነት ተከታዮች በነገው ዕለት ኢድ አልፈጥርን አስበውት ይውላሉ። ሁለቱም የጋራችን ተደራራቢ በዓላት በሐዘንና በቁጭት የምናስባቸው ናቸው። አድማጮቻችን የዛሬውን የመስከረም 1 ቀን 2009 ዓ.ም ተመረጽ ስርጭታችን የጥያቄና መልስ ያካተተና እንዲሁም አንድ አጭር ሀገራዊ መልእክት ይኖረናል። የለቱን ስርጭታችን እስከመጨረሻው እንድትከታተሉ የተለመደውን ያክብሮት ግብዣችንን ያስቀደም መልካም ቆይታ እንላለን።
የመስቀለታ ባንድ ገበታ
የመስቀለታ
በለን ባዲ ሷመት አዲስ ፍስራት ሰከን በል እንጂ አንዱ ካንዱ ሳይበልጥ አንዱ ሳይገለው ደምም ሳይፋሰስ በኋላቸው ጥፋት እጁ ሳይወቀስ ተባብሮ ተፋቅሮ በአንድነት መኖሩ ይጠቅመናል እንጂ ምንድነው ችግሩ?
አድማጮቻችን ቀደም ሲል በመግባችን ላይ እንደገለጽነው ለጥያቄና መልስ ጋበዛችሁ እንግዶቻችን አንዷ የመጀመሪያ ያደረግናት ወይዘሮ ሀረሮቅ መመሰለነች። የመጀመሪያ እንግዳችን እንግዲህ በተለያየ ጊዜ በኢትዮጵያ አንድነት ሬዲዮ ላይ በመቅረብ ሰፊ ትምህርታዊ ማብራሪያዎችን እየሰጠች ከሰባዊ መብጉዳዎች እስከ ፖለቲካና ፖለቲካ ተግባሮችና ዲፕሎማሲያዊ መስኮችን በጥበብ የኢትዮጵያዊነት መንፈስ ላይ በጽናት ቆማ የምትሰራ ዘመናችን ስመጥሩ የሴት አርበኛ የሚል ስም ያተረፈች ኢትዮጵያዊት ነች። በዛሬው ዕለት አጭር ቆይታ ከኢትዮጵያ አንድነት ሬዲዮ ጋር ታደርጋለች። ተናስተልኝ ወዘሮ ሀረሮቅ በቅድሚያ በፋሽስቱ ያናገዛዝ ምክንያት ሞትና ሐዘን በአገራችን ሁሉንም የዳሰሰ በመሆኑ የዘመን መለወጫ በዓል በፈንጠዝያ ለማሳለፍ ባለመታደላችን በዓሉ ያገዛዙን ለውጥ የሚያበስር አዲስ ዓመት እንዲሆን በመመኘት ወደ ጥያቄ ይሸጋገራለሁ። ተናስተልኝ ይሰማሻል ወዘሮ ሀረሮቅ?
ይስማኛል። አሁንም በተመሳሳይ ለመላው ኢትዮጵያ እንኳን አደረሳችሁ ላለሁኝ።
እሺ፣ እንግዲህ ወደ ጥያቄ ያው ባጭር ቆይታ እናደርጋለን ብያለሁ። የኢትዮጵያ ጉዳይ መቼም በቅርብ የምትከታተይና ንቁ ተሳትፎ እንደምታደርጊ ማንኛውም ኢትዮጵያዊ ያውቀዋል። ከቅርብ ጊዜ ወዲህ የተነሳሳውን ህዝባዊ ቁጣ በመለከት መላው ኢትዮጵያን ህዝብ አዳርሷል። የተለያዩ ጥሪዎችም ለዲያስፖራው ተላልፏል። የዲያስፖራው በጥያቄዎቹ ለተመርኩዞ ተጨበጠ ተግባሮችን ያከናወኑት ያለሽ ሁላችንም መቼም ወጭ አገስ ለምንኖር ያ ምንድነው በግምገማ ደረጃ የደረሰባቸው ነገሮች አሉ ወይ? እስከዛ ድረስ በተነሳው ህዝባዊ ቁጣ ዲያስፖራው የሚፈጽማቸው ተግባሮች አጥጋቢዎች ናቸው ወይ?
በትክክሉ ለመመለስ ምንም ስራ እየተሰራ አይደለም። ያለውን ሀቁን ማስቀመጥ ብቻ ነው የሚያዋጣው። በተለመደው እንግዲህ መመለሰው በዚህ መልክ ነው ከማየው ከተሰራው ነው በመሆኑ በውጪ በውስጥ ያለው ትግሉ ያው እንደ ጎርፍ ህዝቡ ተነስተ እየታገለ ከወያኔ ጋራ ጉሮሮ ለጉሮሮ ተያይዞ ወጣቱ ጭምር እየሞተ ባለው እየታገለና የሞተ ህይወቱን እየሰዋ ልጆቹንም እየሰዋ ነው ህዝቡ ራሱንም ጭምር ማለት ነው እና ቀደም ሲል ፊቱን የዞረብን ሀያላን መንግስታት ሁሉ በተለይ ትልቋ አሜሪካን ጭምር መሪዋ በሐሰት የሌለ ነገር 100% ወይንም 100 እጂ በኢትዮጵያ ውስጥ የዲሞክራሲ ምርጫ ተደርጎ መንግስት ተመርጧል በዚህ መልክ የሚሰራ መንግስት ነው ያላት ኢትዮጵያ ከኛ ጋር አብሮ የቆመው በሚል መናገሩ የማይዘነጋ ነው ብዙዎቻችን አብረን የቆምነው ሁሉ እጃችንን እንድናነሳ ካጠገው ፊታችን እንድናዞር ያደረገ ነበር ነገር ግን በአሁን ጊዜ ትግሉ የህዝባዊ ትግል እንደ ቀድሞ እንደ ምርጫ 97 የተወሰኑ ሰዎች እየመሩት የቆመውልኛል ብሎ ሳይሆን ራሱ ማንም እንደማይደርስለት ተገንዝቦ ምንም መጣለውም ያለው ሁሉ እንዳልመጣ ተገንዝቦ ከውስጥ ካልተነሳ ከውጪ በሚደረገው ምንም ለውጥ እንደማይመጣለት በመረዳት በአራቱ የኢትዮጵያ ማዕዘን ተነስቶ ህዝቡ ትግሉን በእጁ አስገብቶ በቁጥጥሩ ስር አድርጎ እየታከለ ይገኛል። ይሄንን ትናንትና ፊቱን ያዞረበት የዓለም ሚዲያ ይሁን የዓለም መንግስታት ይሁን የዓለም ህዝብ ይሁን ሁሉ እርዳታ ሰጪዎች ምር ፊቱን ያዞረበት ዛሬ ፊቱን ወደሱ አዙሮ ለኢትዮጵያ ህዝብ መብት ቆሞ የዋሾው ማፍሮበት ከስቴት ዲፓርትመንት ጭምር ወያኔን ያወገዘ ያለበት ጊዜ ነው። ይሄ ሆኖ ያለ በአገር ቤት ውስጥ በውጪ ግን አሁን ለጠየቀኝ ጥያቄ ትልቅ ስራ መሰራት የነበረበት ይሄንን በር ተከፍቶ የዲፕሎማሲ ስራ ይዞ የሚመጣ የሚያቀነባብር አንድ ኦርጋናይዝድ የሆነ አካል በሩ ተከፍቶ እየጠበቀው እጃቸውን ዘርግተው እየጠበቁን ይያለ ነገር ግን ይሄ ችሎታ ያለው መናገር የሚችል የሚሰራውን የሚያቅ ትግሉን የሚያቅ ምን ለኢትዮጵያ እንደሚያስፈልግ በኢትዮጵያ ላይ የማይደራደር ተደራድሮ የማያውቀው ዘንግቶት የዲፕሎማሲውን ስራ ትቶት ውስጥ ያለውን ትግል የሚጠብቅበት ጊዜ ነው ውጤቱ። ስለዚህ ምንም አልተሰራም። በቦታው የምናየው በኢትዮጵያዊነት እንኳን ሳይሆን በጎሳ ስም የዚህ ዓለም አቀፍ ገንዘብ አሰባሳቢ የዛ አገር ወይንም ከተማ ወይንም ክፍለ ሀገር እኔ ክፍለ ሀገር በሚል ነው ማምነው ክልል ሳይሆን ክፍለ ሀገር የጎጃም የጎንደር የአርሲ እንደዚህ ወዘተ የሐረር ያለ ገንዘብ የሚሰበስበው እንዳሸን ፈልቷል ከነበረ የበለጠ እየተሯሯጡ ነው ያሉት። ራሱ ህዝቡን በተለይ አማራውን ሲጎዳ የነበረው ዛሬ ገንዘብ ሰብሳቢ ሆኖ በየቦታው እየተሯሯጠ ነው ያለው። ትናንትና አጼ ምኒልክም ወንጀል ሰርተዋል እያለ ሲል የነበረው ዛሬ በጎሳው ገንዘብ የማሰባሰቢያ እንትን እየተጋበዘ በየቦታው እየሄደ ገንዘብ እየሰበሰበ ነው ያለው። ስለዚህ ዲፕሎማሲው ስራ መሰራት ያለበት አልተሰራም ለዚህ መልስ። ስለዚህ መሰራት ስላለበት ቦታው ድሉ ስላለን እግዚአብሔር የተመሰገነ ይሁን ኢየሱስ ክርስቶስ የተመሰገነ ይሁን ከኢትዮጵያ ህዝብ ጋራ ቆሟል እግዚአብሔር ረስቶታ ያቅ። ስለዚህ በበለጠ አሁን ሁሉ ምጃችን ላይ ስላለ እነዚህ ሰርተናል ለፍተናል እድሜያችን ማይፈቅድም ህዝቡም እዚህ ውጭ ያለው ምንም የሚደግፍ የለም እናደርገውን የሚሰርበን በዛ የሚያዋርደን በዛ ይሄ ወዘተ እየተባለ ቁጫሉትን ሰዎች ሁሉ በመቀስቀስ ይሄ ዲፕሎማሲ ስራ እንዲሰራ ከዚህ ቀደም የህዝብም ብዛትም አይደለም በራሴ እኔ ብቻዬን እንኳን ብዙ ኦርጋናይዝ ያደረኩት ስላለ ለቅንጅትም ይሁን ለሌሎች ድርጅትም ይሁን ብዙ የሰራኑ በህብረት የሰራኑ ስላለ የዲፕሎማሲው ስራ ትልቅ አስተዋጽኦ ስላደረገ በምርጫ 97ም በወያኔ ቢቀለበስም አሁን በበለጠ የታረቀ የተጣላው ታርቆ ለዚህ የሚገቡ በቁጥር የበዙ አይደሉም ምርጥ ኢትዮጵያውያን አሉ የሚያኮሩ እነሱን በማነጋገር የዚህ ዲፕሎማሲው የኢትዮጵያ በውጪ የሚደረግ በውስጥ የሚደረገው ትግል አምባሳደሮች ለማፍጠር ለማለት ያሉትን ለማስተባበር በትክክሉ ሊሰራ በሚችልበት መንገድ በማቀው በለመድኩት ይሄ ማለት አለብኝ ልምዶ አለኝ ህዝቡን አቀዋለሁኝ እንዴት መሆን እንዳለበት ወዴት አድሬስ መደረግ እንዳለበት አቀዋለሁኝ እምታቁትም ታቃላችሁ ይሄንን ማድረግ እንደምችል ተሰሚነትም አለኝ ስለዚህ ያንን ተጠቅሜ አሰራሩም ወዴት ስትራቴጂው መሄድ እንዳለበትም ስለማቀው የዓለም ፖለቲክ በተለይም አሜሪካንን እና የሃያላን መንግስታት የምንላቸው ስለሆነ አሁን በሩን በእግዚአብሔር አምላክ በአሜሪካን የምክር ቤት አባላት በኩል ከዚህ ቀደም ለዚሁ ለዲፕሎማሲ ስራ ኢትዮጵያን እና ኢትዮጵያን አሜሪካን ኮንግሬሽናል ኮከስ አድቫይዘሪ ኮሚቴ ገምል ባቋቋምኩት መሰረት በር ተከፍቶ እነሱን ቁጭ አድርጎ በማነጋገር ችግሩ ምን እንደሆነ እና አንድ ኢትዮጵያዊ አማራ ስለሆነ ለምሳሌ ወይንም ኦሮሞ ስለሆነ ወይንም ጋምቤላ ስለሆነ ካለበት በተለይ አማራ የሚባለው በደንብ በማስረዳት እንዴት አድርገው ከአገሩ ከየቦታው እንዳስወጡት እና ስለማይ የሚደረገውን ስራ ስለማይ ህዝቡም እንዳይነቃ እንዳይተባበር ለማድረግ አስወጥተው በነፃ እንኳን ለማስተማር አትችልም አማርኛ የሚናገርበት ቦታ ሄድ ጉራጌውንም ጉራግኛ የሚናገርበት ክልል ሄድ ኦሮሞውንም እንደዚሁ እየተባለ አፋሩንም ሁሉንም የሚደረገውን ጉድ ስኪሉ ድረስ እንግዲህ ጉድ ስቲሩ ድረስ ያልሰሙት የምክር ቤት አባሎች በደንብ በማስረዳት እንዲህ አይነት ሁኔታ ላይ ነው ያለነው እና ቴክሳስ ቁጭ ብላችሁ ሂውስተን እንትን ዳላስ ቁጭ ብላችሁ ሂውስተን ሄዳችሁ በነፃ ማስተማር ብትፈልጉ የለም ዳላስ በፈረንሳይኛ ስለሆነ የምትነጋገሩት እዚህ ስፓኒሽ የሚነጋ የቋንቋ ወይንም ስፓኞል ቋንቋ የሚነጋገርበት ስለሆነ እዛ አስተምሩ አትችሉም እናንተ እዚህ መምጣት እንደማለት ነው በሚል በሚገባቸው በራሳቸው ጥቅም በማስረዳት በሩ ተከፍቷል የዲፕሎማሲ አምባሳደሮችን ለመፍጠርና እነዚህ ሰዎች መተው ተሰብስበው ከኮንግረስ ጋራ በአሜሪካ መንግስት ሪኮግናይዝ ተደርገው ውስጥ ላለው ትግል ውጪ ድምጽ እንዲሆኑ ይሄንን ስራ እንዲሰሩ ይሄ ተጀምሯል እና ስብሰባም እንዲደረግ ተፈቅዶ አንድ ቦታ ላይ በኮንግረስ በሪስ ጃንሰንስ ኦፊስ ይሄን ቁጭ ብዬ አስረድቼ ስቴፕ ባይ ስቴፕ በሶስት ፖይንት ላይ የተቀመጠ በሚገባ እንዲቀርብ ለኢትዮጵያን አሜሪካን ኮንግሬሽናል ኮከስ ቸርማን ጭምር ለማይክ ሆንዳ እና በርኒስ ጃንሰን ተነጋግረውበት ወደ ሌሎቹ 17 አባላት አሉበት የአሜሪካን ምክር ቤት አባላት ማለት ነው። ይሄ ለዲፕሎማሲ የተቋቋመ ነው ቢባሉ በጊዜው ሀቁን ለማስቀመጥ የሚሰማ ከዚህ ከወገን አሁን ከሚፈልገው ውስጥ ካነጋገርኳቸው ማለት ነው ጠፍቶ አልቀበል ብለው ከሌ ካለበት በጊዜው ይሄ ህዝቡ ማወቅ አለበት እናንተ ማወቅ አጣቁታላችሁ ይሄ ከሌ ስላለበት እንዴ አልመጣም ተሰርቶ የቀረበላችሁ ቸርማን ሁን አንተ ምክትል ሁን አንተ በዚህ ችሎታ ይሄ ተቀባይነት ስላለ እናንተ እንዴ አርጉ አንቺ እንዳርግ ሲባል የለም ከሌ ካለ አልገባም የሚሉን ነገር አለ በዚህ አይነት አኮላሽተው እንደተቀመጠ ነው ያለው ስራውን እየተሰራበት ያለው እነዚህ ሰዎች እየሰሩበት ነው አንዳንድ ነገር ለኢትዮጵያ የሚቆጩት ስለዚህ አሁን ያንን በማንቀሳቀስ በዛ መንገድ ድርጅታቸውን እንዳያዙ ሆነው ነገር ግን የኢትዮጵያ የዲፕሎማሲ አምባሳደሮች በውጪ ሆነው እነዚህ ወገኖችን ልክ በኢትዮጵያን ኤን ኢትዮጵያን አሜሪካን ኮንግሬሽናል ኮከስ አድቫይዘሪ ኮሚቴ ወይንም አማካሪ ወይንም ምክር ቤት በዛ ስም ቀርበው ታውቀው ተከብረው ስራ እንድንሰራ ለማድረግ በሩ ተከፍቷል። መስከረም 7 ቀን በአውሮፓ አቆጣጠር ከቀኑ 10 ሰዓት አመን ከጧቱ 4 ሰዓት በእኛ አቆጣጠር ለአንድ ሰዓት ከ15 ደቂቃ ስብሰባ ተደርጎ ይሄ ተወስኖ ሊቀ ወደነሱ የተነጋገርንበት ቀርቧል። እሱ እየተጠበቀ ነው። የኔ ስራ የተሰጠኝ እነዚህን ወገኖች ማስተባበርና አምባሳደሮችን ይዤ ዋሽንግተን ዲሲ ከዚህ ቀደም እንደቀረብኩት አሁንም ደግሞ እነዚህን በአዲስ መልክ ማቅረብ ነው። በዚህ አንድ ወጥ ለመስራት ደግሞ የተጣላውን ሁሉ ቶሎ ማስታረቅ ያስፈልጋል። ኢትዮጵያን ማስቀደም አለባቸው። ይሄ የግል ጸብ በየከተማው ሁላችንም ተጣልተናል። በዳላስም በየቦታው ይሄንን ሁሉ ተተናውን ይሄ ብሮሽት ለሀገር መንታገለውን እኔንም ጭምር እዚህም ዳላስም የወነጀሉ የራሳቸው ወያኔ ምሽክ ስለተመታ ብቻ የዋሹ ድርጅት ያፈረሱ የነበሩ ድርጅቱን ስላዳንኩ ማለት ነው። የሬዲዮ ስርጭቱንም ስላዳንኩ ማለት ነው። በሬዲዮ ላይ አሁን አንተ ታናግረኛለህ፣ ከእስራኤልም በቀደም አናግረውኛል። እኔ ጠይቄ አይደለም ምታነጋግሩኝ። ነገር ግን እዚህ በዳላስ ውስጥ ይሄ አሁን እየተሰራ ያለውን ስራ ምን እየተሰራ እንዳለ ህዝቡ እንዳያቅ ተደርጓል። እነዚህም ሰዎች በዚሁ መልእክት አስተላልፋለሁ እንዲያስቡበት ያስፈልጋል። ሬዲዮንም ሰዎችን እየጠሩ የተለያየን ሰዎች በአንድ ላይ እንድንነጋገር እንድንመክር ሁሉም መታረቅ አለበት። በቀቂም በቀል አያስፈልግም። ስለዚህ ሁላችንም ከሌ ከከሌ ሳንል በኢትዮጵያ ላይ ያልተደራደረ የማይደራደር ተደራድሮ የማያቅ ሁሉ ታርቆ ራሱ ለወያኔ ያደ በዳስፖራ ብሎ ወያኔ ሰፖርተሮች ናቸው ብሎ ለአሜሪካ መንግስት ከነሚኖሩበትና ኢንቨስትመንት ካደረኩት ጭምር ኢንፎርሜሽን የሰጠ ለራሱ እንዲረዳው እነሱን ሳይቀር ማግለል ሳይሆን እየቀረብን በወኩሌ እየደወልኩኝ በዚህ ማጠገቤ ያሉትንም በስብሰባ መልክ አድርጌ ለማነጋገር ወደ ኢትዮጵያን ባንድ ይገቡ ለማድረግ ህዝቡ ጎን እንዲገቡ ለማድረግ ማግለልኛ መብት የለንም። ህዝቡ ያግለል የሚፈልገውን ራሱ በጊዜው እኛ ግን መቀራረብ ነው ያለው። በዚህ መልክ እየተሰራ ነው ያለው። በዚህ መልክ ካልተሰራ ግን ወንድም ተኮላ ይሄ አንዱ ልክ ፖስታ ቤት እዚህ ሀገር ሄደ ፖስታ ቤት ስትቆም አንዱ ሰርቬ ያረግና ወይንም ደግሞ አገልግሎት ይሰጥና ኔክስት ይላል። ስቴት ዲፓርትመንት መሄዱና እንደዚህ ወረቀት ይዙና ያቀርባሉ በሰላማዊ ሰልፍ መልክ በፔቲሽን መልክ ኔክስት ይላል እንደሚባለው ሌላው ደግሞ ገብቶ እንዲሁ ይገባል። ያ ዋጋ የለውም ኋላ ቀሮች ናቸው አስብሎናል። እንቃ በልቃት መልክ እንጻ ይሄንን ለማድረግ እንግዲህ ነው። ለዚህ ደግሞ ብዙ ፕሮፌሰር በስመ ፕሮፌሰር ብዙ ፒኤችዲ አያስፈልግም። ጊዜ ነው የምለው ይሄንን የብዙ ሰዎች አሁን ይሄን እየተረዱ ነው። እኔ ስለነበረውን እየተረዱ መጥተዋል። ጥቂት የሚሰሩትን የሚያቁ ለኢትዮጵያ ከልብ የቆሙ ምንም ጥቅም የግል የማይፈልጉ ሰዎች የሚሰሩትን የሚያቁ እና በራሳቸው የሚተማመኑ ብቻ ነው የሚያስፈልገው። ይሄ ነው ኢትዮጵያን የሚያስቀድምና ይሄ እየተሰራ ነው። እንግዲህ ይሄንን ያዳመጠ ሰው ለኔ እኔንም አይጠብቃ አንዳንዱም ሐሳብ ሊኖር ይችላል። ብዙ ኢትዮጵያዊ በቀላሉም ከመጻፍም መደወልም የሚቀለውም ብዙ ሰው አለ የሚደውልልኝ። ስለዚህ በስልክ ቁጥሬ እኔ በማንኛውም ሰዓት ኢትዮጵያዊ የተለመደ ነው ቁጥሬ ቢደውል እኔ ኬርፍ የለኝም በኢትዮጵያ ጉዳይ 95% ምኖረው ለኢትዮጵያ ነው። የዲፕሎማሲውን ስራ የፖለቲካውን ስራ ነው በብዛት የምሰራው። ምክንያቱም በቃ ይሄው ነው እግዚአብሔር የፈጠረኝ ለዚሁ ነው ይሄው ነው እና ማምንበት ስለሆነ ስለዚህ ስልክ ቁጥሬ ኤሪያ ኮዱ 214 642 03 94 214 642 03 94 ደውሉልኝ፣ ሐሳብ ስጡኝ፣ ተባበሩኝ። የኔ ነው ብላችሁ በሉ እንደኔው የኔ ብቻ አይደለም። ስለዚህ አገር ቤት ውስጥ ያለውን ትግል ቁጭ ብለን የምናየው ሳይሆን ወደ ኢትዮጵያ አምባ ሁላችንም ገብተን ይወጣን ሁሉ አብረን የምንሰራበት ኢትዮጵያን የምናድንበት ነው። ኢንቨስት ያደረጋችሁት ወገኖች ሁሉ በዚህ መልክ ቢሰራ ኢትዮጵያን በሰፊው ታገኛታላችሁ። ምንም ችግር የለውም። ማንንም ሊሰጣችሁ አይገባም። እቺ አንተ ነች ይሄ ነው ብሎ በሊዝ መልክ እና ይሄንን ነው ማስተላልፈውና ገንዘብ ደግሞ መዋጮ የሚዋጣው ለሚዋጣው ሌላ ሐሳብ አለኝ ይኸው ምንድነው አንድ ኢትዮጵያዊ የሆነ ድርጅት ገንዘብ አሰባሳቢ ጠበቆች የሚኖሩበት የሚከታተሉት ጭምር በሰለጠነው መልክ ማቋቋም አለብን። ስለዚህ በጎሳ አቅፋችሁ በየከተማው የጎዳችሁን ሁሉ በጎሳችሁን ራሱ የጎዳ ወይንም በሄራችሁን የጎዳ ግለሰቦች በየከተማው እኔም በመኖርበት እና አሃገሮች አሃጉር ጭምር እየሰበሰባችሁ ሐላፊ ያድርገናል አድርገናታል ይያላችሁ የምትሉትን ወገኖች እንድታቆሙ በትትና በኢትዮጵያ ህዝብ ስም እጠይቃችኋለሁ። ኢትዮጵያዊ ገንዘብ አሰባሳቢ እስቲቋቋምና ግልጽ ሆኖ በቅርብ እስኪመጣ ድረስ ገንዘባችሁን ለኢትዮጵያ ህዝብ ታስቀምጡለት ጥሩ ነው። አሁን ግን ምን እንደዚህ የተዋጣ ያለው በፊትም እንዳልደረሰ አሁንም ይደርሳል በያላምንም በየትኛው ባንክ በወያኔ ባንክ በወያኔ እጅ በየትኛው መንገድ በሃያ ሊገባ ነው እንዴት ነው አላቅም። ሁሉም እንዲጠይቅበት ይገባል። ለዚህ ደግሞ ብቁ ያልሆኑ ሰዎች ናቸው በተለያየ ቦታ ተመርጠው ነው የማያው ግለሰቦቹ ላይ ችግር የለኝም እኔ ማያስራሩ ላይ ነውና ይሄ ነው እንግዲህ የኔ ወንድም።
እሺ ወንድም ተቆል አይ መልካም ሰብ በሰፊው ለሄርሽበት በእውነቱ የነዚህ ዲፕሎማሲውን እንትን ተግባሮች መመለከት ካሁን ቀደም ካሉሽ ልምዶች በዚህ በሰባዊ ጥያቄ ጉዳይ በሰባዊ እንትኖች ችግሮች ኢትዮጵያ ስለተኞች በገጠማቸው በሴቶችም ጉዳይ በሌሎችም አከናወንሻቸው ትግሮች እንትኖች ተግባሮች አሉ። እንግዲህ አሁንም ለዚህ ለተጀመረው ቅዱስ እንትን ሐሳብ ብዙ ኢትዮጵያዊ እንግዲህ በሚሰማበት ካናል በተለያየ መልኩ በሰጠሽም ቴሌፎን መስመር ማለት ቁጥር ይገናኙሻል ብለን እንትላለን። ያው ተባባሪሽን መልእክቶችን ለማድረስ ሰፋ ባለ ጊዜ ደግሞ ተገናኝተን ይሄንን የዲፕሎማሲ ተግባር ምን ደረጃ እንደደረሰ ለመወያየት እንችልበት እንትን እናዘጋጅ እንችላለን። በመግቢያ ላይ ትንሽ ቅድም እናልባት ያልኩትን እዚህ በውጭ ሀገር ያለ ኢትዮጵያ ዲያስፖራው እሺ አይጨራለ
እሺ ስም ትንሽ ላደርግ ፈልጌ ነበር ስማቸውን እነዚህ ለምሳሌ ኮንግረስ ሜምበርስ በዚህ በኢትዮጵያን አሜሪካን ኮንግሬሽናል ኮከስ ውስጥ ያሉትን እንደ ትንሽ ብጠራ ብትፈቅድልኝ ለምን ህዝቡ እንዲያቅ።
እሺ 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 እንግዲህ
አዎ ለምሳሌ ቸርማኑ ማይክል ሆንዳ ነው ኮንግረስ ማን ጋር ማንዲጃን ኮቸር ፐርሰን ነው ባስኬረን ካፑኖ ሚሼል ክሌ ዊሊያም ሌሲ ሊበርን ጂም ጃክሰን ሊ ሺላ ሂስተን ነች ኤዲ መርፊ አሚና ይቅርታ ጃንሰን ኤዲ በርኒስ የቴክሳሷ ይሄንን ጉዳዩን የተከፈተበት በሷ ቢሮ ውስጥ ነው ሊ ባርብራ እነዚህና ሜላኒ ኬሮን ሚክስ ግሪጎሪ ሳንሼ ሎሬታ ስካት ሮበርት ዊልሰን ጆ እነዚህ ሁሉ ይገኙበታል። እንግዲህ
አይ ጥሩ
እነዚህን ጆሮ ማግኘት ቀላል አይደለም እና እሺ አመሰግናለሁ ቀጥል።
አይ አይ በቃ እንደ በዚህ ግን አጠቃለል ይኖርብናል ለወደላ ስልጭታችን ተሸጋገር ሰፋ ያለ እንግዲህ ትንሽ ሰዓት እንይዝና በላግዝና ቀርብሽ እንችላለን ስራዎች የት ወደፊት እየገፉ ከሄዱና ፍሬ ያለው ነገር ከመጣ ተባባሪዎችም በየጊዜው ድምጻቸውን ያሰሙ ላንቺ መልእክቶች ይሰጡ የምትተባበርበት ሁኔታዎች እንትን እንደምቻችልሽ ምኞታችን ነው። ሌላው በዚህ ቀደም ስለአነሳሁት የኢትዮጵያውያኖች በዲያስፖራ ያለው ትግል መለከት ብዙ ነገሮች መጥቀስ ይችላል። ዛሬ በዚህ በስልጭታችን የሰዓት ጥበት ምክንያት ሰፋ ያለ ዘገባ ማናቀርባቸው ሆኖ ነው እንጂ ከሰሞኑ በአንዳንድ ከተሞች ስዊድንም በስቶክሆልም እንደ ፍራንክፈርት ይመስለኛል ለንደንም በአንዳንድ ከተሞች ኢትዮጵያውያኖች የወያኔን የስለላና የሌሎች ተግባሮች ማካሄጃ ጽፈት ቤቶቻቸውን ውስጥ በመግባት አንዳንድ እርምጃዎችን በመውሰድ በተለይም የአንድነት ጸረ አንድነት የሆነውን ሰንደቅ ዓላማ እያወረዱ የኢትዮጵያን አንድነት ምልክት አንድነታቸው ምልክትን በመስቀል አኩሪ የሆኑ ነገሮችን እንደፈጸሙ ተጠቅሷል እና ነገሩ በጣም ንቅናቄው እንዳንቱ ነው የጥቂቶች ነው የሚገኝም ከፍተኛ አኩሪ የሆኑ ነገሮች እየተከናወኑ ነው። ችግሩ ግን ምንድነው እነዚህን አቀነባብሮ ለመስራት አልመቻሉና ለኢትዮጵያ አስደራሽ የሆነ ኃይል በአንድ አርማጫቻችን በቀጣው ደግሞ አንድ መልእክት ይደመጣል። መልእክቱን ከቀድሞ የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር የሚቀርብ ነው። በሚቀጥለው ሳምንት የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ሰፋ ያለ ማብራሪያ ለኢትዮጵያ ህዝብ የሚያስተላልፉት መልእክት ነው። ለዛሬው አጭር መልእክት የሚያሰሙት የድርጅቱ አመራር ተጠሪ ሻምበል አሸብር ገብሬ ናቸው። ተናስተ ሻምበል አሸብር በቅድሚያ ለአዲሱ አመት መሸጋገሪያና ዘመኑ ለምን የምንቀበለው በአገር ላይ የመጣውን አደጋ በማሰብ በመሆኑ የገዳዮችን ድል ለምናሳበት ዘመን እንዲሆን ሁላችንም የምንጋራውን ጥሪ በማስቀደም መልእክቱን እንዲያሰሙ መስመሩን እርስዎ ላይ ያለው መሰግናለሁ። ሻምበል አሸብር ቀጥሉ።
አመሰግናለሁ። በቅድሚያ የስዊድን የኢትዮጵያ አንድነት ሬዲዮ ጣቢያና የኢትዮ ፓትሪዮት ድረገጽ አዘጋጆች እንኳን ለአዲሱ አመት አደረሳችሁ። እንደተለመደው እንግዲህ በዛሬው ዕለት ይችን አጭር መልእክት ለማስተላለፍ ስለሰጣችሁን እድል አመሰግናለሁ። በዚህም አጋጣሚ ደግሞ ይህን ስናገር ለኢትዮጵያ ነጻነት ከፋሽስቱ የወያኔ አገዛዝ ጋር ሲታገሉ የወደቁ ወገኖቻችንንም በዚሁ አጋጣሚ ያሰብን ይህን መልእክት እንግዲህ እንድታዳምጡን ጠይቃለሁ። በቀድሞ የኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበር ስምና እንደዚሁም በራሴ ስም በአጠቃላይ በውጭ ለምንገኝ ኢትዮጵያውያኖች የምናስተላልፈው መልእክት ቢኖር በተለይ በዩናይትድ ስቴትስ እና በካናዳ especially East Coast, Malatum, New York, New Jersey, Delaware, Pennsylvania, Maryland, Virginia, and Washington DC, Lemon Norwich. ያለን ትልቅ መልእክት ምንድነው? እንግዲህ ከዛሬ ድረስ ሰላማዊ ሰልፎች ይደረጉ በተለይ በዋሽንግተን ዲሲ እና አካባቢ ከ300 ሺህ በላይ ኢትዮጵያውያን እንገኛለን። ልጅ የሚመጣው 300 የማይሞላ ሰው ነው እና ለዚህ የተለያዩ ሰበቦች እና ምክንያቶች ነበሩን ማጠራው ማንዴት ሆነ እንዴ የሚል ዛሬ ግን በዛ ሁኔታ ላይ አይደለንም ያለነው። ብዙዎቻችን የምናቀርበውም የፖለቲካ ድርጅቶች አይተባበሩም መሬት የወረደ ስራ አይሰራም ስለዚህ ምን ዋጋ አለው የሚል ነበር። ዛሬ ግን በሀገራችን መሬት የወረደ ስራ እየተሰራ ነው። በፖለቲካ ድርጅቶች ሳይሆን በራሱ በኢትዮጵያ ህዝብ ወያኔና ስርዓቱን ለማስወገድ ከወያኔና ስርዓቱ ጋራ ጉሮሮ ለጉሮሮ እየተናነቀ እየተዋደቀ የሚገኝበት ሰዓት ነው። በዚህችም ደቂቃ ውስጥ በርካታ ወገኖቻችን ህይወታቸው እያለፈ ያለበት ሁኔታ ነው። ስለዚህ አሁን በዚህ በመስከረም 3ኛው ሳምንት ጊዜውን ወደፊት እንገልጻለን። በተባበሩት መንግስታት አጠቃላይ ጀነራል አሴምብሊ ሚቲንግ ይካሄዳል በዚህ በ3ኛው የሴፕተምበር ሳምንት ማለት ነው። በዛ ላይ 193 ሀገር መሪዎች ይገኛሉ። በሴኩሪቲ ሪዝን ከሚቀርቡት በስተቀር እነሱም ቢሆን ወኪሎቻቸውን ይልካሉ። ስለዚህ ወያኔና ፍራሃቱን ይህን ፋሽስታዊ አገዛዝ የዘር ማጥፋት ወንጀል ለማጋለጥ ከዚህ የበለጠ የተሻለ አጋጣሚ ስለማይኖር ኢትዮጵያውያኖች በተለይ በኢስት ኮስት የምንገኝ ኢትዮጵያውያኖች ከከሌ ከከሌ ሳይባል ያሉንን ልዩነቶች በሙሉ ወደ ጎን በማስቀመጥ ማጠራው የፈለገ ሰው ይጥራው ሁላችንም ተባብረን ኒውዮርክ ላይ ወጥተን ከተት ብለን ወያኔና ፍራሃቱን እንድናጋለጥ ነው እናሳስበው። ስለዚህ እንግዲህ በሚቀጥለው 2 ሳምንት ውስጥ ማለት ነው ኢትዮጵያን ያሉ ኢትዮጵያን ያለች ኢትዮጵያን ያልክ በሙሉ እዛ ላይ እንድንገናኝና ቁጥራችን ያለ የሌለው ቁጥራችንን ኃይላችንን አስተባብረን በዛ ላይ እንግዲህ ወያኔና ፍራሃቱን እንድናጋለጥ ነው የምንጠይቀው። በሁለተኛ ደረጃ በተደጋጋሚ ተላዩ ሰላማዊ ሰልፎችን የሚያዘጋጁ አክቲቪስቶችና ወንድሞቻችን እህቶቻችን አሉ። ለነሱ ትልቅ ክሬዲት እየሰጠን አሁንም እነሱ ምገዛ አድርገንላቸው እነሱም ይሄን አጋጣሚ ተጠቅመው ሁላችንን አስተባብረው የኢትዮጵያ ህዝብ ልፋንና ድምጽ ሆነን ድምጻችንን እንድናስተላልፍ ነው እንግዲህ ልናሳስብ የምንወደው እና ይሄ አጋጣሚ በፈጽሞ ሊያመልጠን የማይገባ አጋጣሚ ነው እና በመቶ ሺህ ሲሆን 300-400 ሺህ ኢትዮጵያውያን ሄደን ኒውዮርክ ላይ ድምጻችንን ልናሰማ ይገባል። ይሄንን መልእክት ነው እናስተላልፈው። በመጨረሻ የዚህ የወያኔ ስርዓት የውጭ ጉዳይ ሚኒስትር የሆነው ቴድሮስ አድሃኖም አንድ ሳምንት ቀደም ብሎ በሚቀጥለው ሳምንት ለሚመጣ በዚህም ዙሪያ ላይ ስራዎች እንዲሰሩና ይህንን ወንጀለኛ በኢትዮጵያ ህዝብ ላይ በተለይ በአማራ ህዝብ ላይ የዘር ማጥፋት ወንጀል ያወጀ እንደመሆኑ መጠን ይህንንም እንድናጋለጥና በተለይ ራሱን ለጤና ጥበቃ ለዓለም ጤና ጥበቃ ባለስልጣንነትና መሪነት ራሱን እያዘጋጀ ስላለ ይህንንም በማጋለጥ መድረኩን እንድንጠቀምበት ለማሳሰብ ነው። አመሰግናለሁ። ኢትዮጵያ ለዘላለም ትኖራለች። ኢትዮጵያ ህዝብ ያሸንፋል። አመሰግናለሁ።
መልካም መልካም። እንግዲህ ጥሪውን ለመልካም ውጤት እንዳመጣ እንመኛለን። በቀጣይ ሳምንት እንገናኛለን። ተናስተ ለሻምበላ ሸበር
አመሰግናለሁ።
በድጋሚ አድማጮቻችን እንደምሰምታችኋል ቀጣዩ ስርጭታችን የቃለ መጠይቅ ጊዜ ነው። እንግዳችን ወጣት ጋዜጠኛ ሙሉቀን ተስፋው ይባላል። በአሁኑ ጊዜ በስደት ዓለም ይኖራል። የኢትዮጵያን ሁኔታ በተለይም ያማራውን ነገድ ተጋድሎች በመከታተል እለታዊ ዘገባዎችን ያቀርባል። በመረጃ የተደገፉ ሪፖርቶችን በማቀነባበር በዲያስፖራው ያለው አማራ በወገኑ ጦር ጥሪ ዙሪያ ተጨባጭ ተግባሮችን እንዲያከናውን የንቃተ ህሊና ማዳበሪያ መልእክቶችን ያሰራጫል። ወጣት ሙሉቀን ተስፋው እስከ ቅርብ ጊዜ ወዲህ የህዝቡን ስቃይና ብሶት አብሮ ሲጋራ የነበረ በመሆኑ ያማራውን ነገድ ትግል ስለደረሰበት ምዕራፍ በሶሻል ሚዲያ ከሚያሰራጨው ባሻገር ያለውን አስተያየት ያካፍለናል። ጤና ይስጥልኝ ሙሉቀን ተስፋው። በቅድሚያ አዲሱን አመት የደስታ ብለን ባንጠራውም ለዘመን መሸጋገሪያው ትውስታ ሲባል እንኳን አደረሰላለሁ። በመቀጠልም ለዛሬው ውይይት ፍቃደኛ ሆነ በሰዓቱ በመገኘትህ በአድማጮቻችን በሬዲዮኑ የዝግጅት ክፍልና በራሴ ስም የከበረ ሰላምታዬን በማስቀደም ወደ ጥያቄ ይገባለሁ። ይስማማል አለ ሙልቀን?
ይስማማኛል። እኔ ማመሰግናለሁ ስለጋበዛችሁ። ይዘልሽ
መልካም። በል ወደ ጥያቄ ይገባለሁ። በቅድሚያ ስለ ጻፍከውና በመስራጨት ላይ ስላለው መጽሐፍና አንሳ። በአማራው ህዝብ ላይ ስለተፈጸሙ አሰቃቂ ግድያዎች የ24 አመት የጥፋት ዘመን ስለምንለው በእውነት ላይ የተመሰረተ መጽሐፍ ለንባብ አብቅተሃል። መጽሐፉ የአማራውን ህዝብ የ24 አመቶች የመከራ ዘመን ያትታል። መጽሐፉን ለታላቁና ለስመጥሩ ታዋቂ የልብ የቀዶ ጥገና ፕሮፌሰርና የአማራው ህዝብ አለኝታና በዛ ሆነው ላለፉት ለፕሮፌሰር አስራት ወልደየስ መታሰቢያ እንዲሆን አበርክተሃል። እስቲ ስለ መጽሐፉ አጠር ያለ አስተያየት ለአድማጮቻችን ብትሰጥና በተጨማሪም መጽሐፉን ለሚፈልጉ የሚሰራጩባቸውን ከተሞች ብትገልጽልን አመሰግናለሁ።
በጣም አመሰግናለሁ። እንግዲህ መጽሐፉን እንግዲህ በተለይ የአማራው ህዝብ ላይ ከ1983 ዓመተ ምህረት ጀምሮ በአማራው ህዝብ ላይ ይፋ ኬስ ሲጀመር እኔ እንግዲህ ያኔ ትምህርት ቤት ማልገባውም በጣም ኦፍኮርስ የ4 ዓመት የ5 ዓመት ልጅ አካባቢ ነው የነበርኩት። ከዛ በኋላ ነገሮች ሁሉ እንግዲህ እዚህ ዘመን ወይም ደግሞ አድጌ ተምሬ እዚህ እስከሚደርስ ድረስ ሳይሰራ ይቆያል የሚል እምነት አልነበረኝም። ፕሮፌሰር አስራት ወልደየስ ጀምረውት ባለፉት ሰነት በጣም እሳቸው እንግዲህ ሁልጊዜ የአማራው ህዝብ ታላቅ ባለውለታ ከሳቸው የበለጠ የለም በእኔ መስፈሪያ ከየትኛውም የሀገሪቱ ምሁራን ማለት ነው በየትኛውም ዘርፍ ከፕሮፌሰር አስራት የበለጠ ለእኔ በተለይ ደግሞ ለአማራው ህዝብ ባለውለታም ሆነ ታላቅ የለም። ስለዚህ በዛ ምክንያት ነው ለሳቸው መታሰቢያነቱ ያደረጉት። በመጽሐፉን በተመለከተ እንግዲህ አንተም ቀደም ብለህ እንደገለጽከው ባለፉት 24 ዓመታት ከ1983 ዓመተ ምህረት ጀምሮ እስከ 2007 ዓመተ ምህረት በነበረው የጥፋት ዘመን ያለቀውን የአማራ ህዝብ በየቦታው ማለት ነው ሙሉ በሙሉ ይዞ ወጥቷል እንኳን ባይባል ቢያንስ ቀጣይ ለሚደረጉ ጥናቶች በጣም ታላቅ ባት ሊሆን ይችላል ማለት ነው። መጽሐፉን በአይነቱ እንግዲህ በዚህ መልኩ በጥናት ተጠንቶ በአማርኛ የቀረበ እኔ ከዚህ በፊት እንዲህ አይነት መጽሐፍ አላውቅም። ብዙ ሰዎችም የሚፋሙበት ይህንን ነው። አገር ቤት መጽሐፉ ታስቦ ለመሰራጨት ተሞክሮ ነበረ። ነገር ግን ያው አገዛዙ አፋኝ ነው። የአማራው ህዝብ በደልና እልቂት እንዲታወቅ ስለማይፈልግ በህግ አግዶታል። መጽሐፉን ሲሸጡ የነበሩ ሰዎችን ታስረው ፍርድ ቤት ጉዳያቸው እየታየ ነው ያለና እንግዲህ መጽሐፉን ያዘጋጀው ትንኔ መጽሐፉን ሲሸጡ የነበሩት ለአመት ፈቃሽ የአማራውን እንቂት እንግዲህ በጣም በሚያሳዝን መልኩ የአማራውን እንቂት በመጽሐፍ መልክ አዘጋጅተን እንትን ስንል እንኳን ይገዛሉ እየተገደለ ነው ብለን እንኳን ለመናገር እንደገና ደግሞ አመጽቃሽ ቃስ ነው ይባላል ማለት ነው። እና በዚህ መልኩ እንግዲህ በአገር ቤት መጽሐፉ ከ5000 አካባቢ ሚሊዮን ኮፒ ተሰራጭቶ ነበር። ከዛ ውጭ አለው አሁን ምናልባት በጥቁር ገበያ ካልሆነ በስተቀር ሙሉ በሙሉ በህግ ታግዶ አይሸጥም ማለት ነው መጽሐፉ። በውጭ ሀገር ግን ያው በአውሮፓ፣ በአውስትራሊያ እና በአሜሪካ እንዲሁም በካናዳ ባሉ ከተሞች በብዛቱ እየተሰራጨ ይገኛል። እዚህ አውሮፓ ውስጥ እስካሁን ድረስ መጽሐፉ እየተሰራጨ ያለው በአምስተርዳም፣ ሆላንድ፣ በቤልጅየም ብራስልስ፣ በስቶክሆልም ስዊድን፣ በኖርዌይ ኦስሎ፣ በጀርመን ፍራንክፈርት፣ ኮሎኝ፣ ሙኒክ፣ ቦን ከተማዎች በእነዚህ ከተሞች ያው በዴንማርክ ኮፐንሃገን እና በሌሎችም ቦታዎች እየተሰራጨ ይገኛል። አውስትራሊያ፣ ምዕራብ አውስትራሊያ፣ ፐርዝ እና ሌሎች የሲድኒ እና የሜልቦርን ከተሞች ላይ ያው መጽሐፉ እየተሰራጨ ነው። አሜሪካ በተለያዩ ስቴቶች በሚቀጥለው ማክሰኞ ጀምሮ ይሰራጫል። በዋሽንግተን ዲሲ፣ በዋሽንግተን ሲያትል፣ በሜሪላንድ፣ በኒውዮርክ፣ ኖርዝ እና ሳውዝ ካሮላይና እና አትላንታ፣ ዳላስ በእነዚህ ከተሞች ይሰራጫል። በካናዳ ደግሞ ካልጋሪ እና ኤድመንተን የሚባሉ ምዕራብ ካናዳ አካባቢ ያሉ ከተሞች እና በቶሮንቶ እና ኦቶዋ መጽሐፉ ከሚቀጥለው ሳምንት ጀምሮ ይሰራጫል ማለት ነው። መጽሐፉ በተመለከተ እንግዲህ ይህን ይመስላል።
መልካም መልካም። ግን መጽሐፉ ለሁሉም እንዲደርስ ምናልባት እትሙ ሀገር ውስጥ ያለው ስለታፈነ ውጪ የመታተም እድል ያጋጥመው ይችላል ብለህ ትገምታለህ?
ውጭ ላይ እንግዲህ ያለው እንግዲህ በአማራው ሕዝብ ስለማንነቱ ወይም ደግሞ በአማራው ሕዝብ ላይ የደረሰውን እልቂት ለማወቅ በሚኖረው ፍላጎት ይወሰናል ማለት ነው። አሁን ላይ እንግዲህ እንዳለው ብዙ ሾኮፒዎች ተሰራጭተዋል። ኦፍሪ ወደፊትም እንግዲህ ይቀጥላል። ቢያንስ በውጭ ያለው የአማራው ማህበረሰብ በተለያየ ቦታ ያለው አንድም ሆነ ሁለት ሰው በጣም ብዙ ሰው በሚፈልገው መልኩ እንዲደርስ እናደርጋለን እና ያንንም እንግዲህ ጠንክረን ከወዳጆች ጋር እየሰራ እናያለን። ወደፊትም ይቀጥላል። ኦንላይንም መገኘት የሚችልበትን ከአማዞን እና ማሽታት የሚባሉ የህጻፍ አሰራጭ ድርጅቶች ጋርም እየተነጋገርን እናያለን።
መልካም። እስኪ ወደ ቀጣዩ ጥያቄ ልግባ። የአማራው ነገድ እያደረገ ስላለው ተጋድሎ እናንሳና በፋሽስቱ ወያኔ ግፍ አገዛዝ ማንነቱ ተረግጦና ህልውናው ተደፍሮ የቆየው የአማራው ነገድ ከቅርብ ጊዜ ወዲህ ትግሉን አቀጣጥሎ ወደ ወሳኝ ምዕራፍ አሸጋግሮታል። አንተ በዚህ ዙሪያ በሶሻል ሚዲያ የህዝቡን ተጋድሎ እየዘገብክ ነው። የአማራው ነገድ ትግል ከሰሞኑ ያስመዘገባቸውን ድሎችና የአመራር ብቃት አስመልክቶ የተከታተልካቸውን ክስተቶች ብትገልጽልን አመሰግናለሁ።
እንግዲህ ለእያንዳንዱ ክስተት ምንድነው? በተለይ አሁን ለአማራው ህዝብ እንግዲህ እያደረገ ያለውን ተጋድሎ ስንመለከት እርግጥ ምንድነው ለእያንዳንዱ በዓለም ላይ ለተፈጠሩ ችግሮች ሁሉ መነሻ ምክንያት ወይም ደግሞ ኢራፕቲቭ ፋክተር የሚባል ነገር ያስፈልጋል። እና በእርግጥ የአማራው ህዝብ ከ1983 ዓመት ድረስ ጀምሮ በማንነቱ ላይ የደረሰው ጥቃትና እልቂት በራሱ መነሻ ቢሆንም እስካሁን ድረስ ከ1984 ጀምሮ ፕሮፌሰር አስራት ወልደየስ መአድን መጥተው ሲከራከሩ እንግዲህ ህይወታቸውን እስካጡበት ሰማዕት የሆኑበት አላማ ነው። ይህ አላማ ዛሬ የተፈጠረ አይደለም። ከዛን ጊዜ ጀምሮ እንግዲህ እሳቸው የጠነሰሱትን ጥንስስ ትውልዱ የማስቀጠልና ያለማስቀጠል ጉዳይ ነው በነገራችን ላይ። እና ዛሬ የተጀመረ አድርገው የሚያስቡ ወገኖች ካሉ እነሱ ስህተት ነው። የአማራ ተጋድሎ ዛሬ የተጀመረ አይደለም። ያኔ ገና በማንነቱ ላይ ጥቃት ሲፈጸምበት ብዙ እንግዲህ እናቶችም ወጣቶችም ታላላቅ ወንዶች በሙሉ በየቦታው ተገድለው ሲቀሩ ያኔ ለምን ብለው የተነሱ ወጣቶች ህይወታቸውን ያጡበት ትግል ነው አሁን እዚህ ደረጃ ላይ እየደረሰው ማለት ነው። በሙሉ ምናልባት በጣም ከፍ ብሎ እንዲታይና እንዲጎላ ያደረገው ነገር ቢኖር ለዚህ ሰሞኑ መነሻ ምክንያት ወይም ኢራፕቲቭ ፋክተር ምንድነው? የወልቃይት ጠገዴ የአማራ የማንነት ጥያቄ። እነዚህ የወልቃይት ጠገዴ የአማራ የማንነት ጥያቄ አቅራቢ ኮሚቴዎች ህገ መንግስቱ በሚፈቅደው መልኩ ተደራጅተው ከ2006 ጀምሮ ለፌዴሬሽን ይቅርታ ከ2007 ጀምሮ ለፌዴሬሽን ምክር ቤት ጥያቄያቸውን ሲያቀርቡ ነበረ። ጥያቄያቸውንም አቅርበው እንግዲህ ጥያቄያቸው ምንድነው በሀገሪቱ ህገ መንግስት መሰረት መጀመሪያ ጥያቄያቸውን ከአካባቢ ባለስልጣን ማቅረብ ነበረባቸው። ለአካባቢ ባለስልጣን ለትግራይ ክልል ምዕራባዊ ዞን የሚባል አለ። አሁን የራሳቸውን ቦታ ትግሬ ናቸው ተብሎ በግዴታ የተፈለለው የወልቃይት ጠገዴ አካባቢ የሚተዳደርበት ምዕራባዊ ዞን ነው የሚባለው እና ለምዕራባዊ ዞን አቅርበዋል። ከዛ በኋላ እንደገና ለመቀሌ ለትግራይ ብሔራዊ ክልላዊ መንግስት ምክር ቤት አቅርበዋል። እነሱም ጋር መልስ ከሁለቱም ቦታ ላይ አርፋችሁ ተቀመጡ፣ አርፋችሁ ካልተቀመጣችሁ ግን እናሳያቸዋለን የሚል መልስ ተሰጣቸው። እንዲያውም ያንን ኮሚቴው በፊት ለፊት ሆኖ ሲመሩ የነበሩ ሰዎች ቤተሰቦቻቸው ጭምር እየተገደሉባቸው እየታሰሩባቸው ሲያስቸግር አካባቢውን ለቀው እንዲሰደዱ ነው የሆኑት። ከዛ በመቀጠል ከዛ መልስ ሲጠፋ ለብአዴንና ለፌደራል ለፌዴሬሽን ጉዳዮች ሚኒስቴር ለፌደራል ጉዳይ ሚኒስቴርና ለፌዴሬሽን ምክር ቤት አስገቡት ደብዳቤውን። መልስ ጠፋ። ደርሷቸው ተፈርሞ የተፈረመበት ሰነዶች ሁሉ አሉ። በፖስታ የተላኩበት የፖስታ ቤት ደረሰኞች ሁሉ አሉ። ሰዎች የተቀበሉት ማድራ እንትን አለ፣ ፊርማ አለ። እሱ ሁሉ ሆኖ እንደገና ምንድነው አልደረሰልን ተባለ። እንደገና አሁን በ2008 መጀመሪያ አካባቢ ላይ ደብዳቤው ገባ። አሁን እንግዲህ 2 ዓመት ሆኖታል ኦልሞስት የወልቃይት ጠገዴ የማንነት ጥያቄ። ሆኖም መልሱንም መስጠት ሳይፈልጉ ሲቀሩ ጥያቄው አስጥቶ ሲመጣባቸው የሚመልሱ ሲያጡ የወልቃይት ጠገዴ የአማራ የማንነት ጥያቄ አቅራቢዎችን ጎንደር ላይ መጥተው የትግራይ ልዩ ኃይል ፖሊሶች አፍነው እዛው ለመሄድ ሲሉ ሐምሌ 4 ለሊት ለ5 በነበረው ግጭት ነው እንግዲህ መጣው። 4 የሚሆኑትን እናታ ላይ ዳፊን ጨምሮ 4ቱን ኮሚቴዎች አሰሩ። ወደ 5ኛው ወደ ኮሎኔል ደመቀ ዘውዱ ቤት ሲሄዱ ኮሎኔል ደመቀ ዘውዱ ያውቃቸዋል። ከዛኔ ህግ ኮናቹ ነገ ጧት ነው አሁን በሌሊት እኔ እንያዝበት ስጋት የለኝም ብሎ ከነሱ ጋር በር እንደማይከፍት ሲነግራቸው ከባድ መሳሪያ ነው እንግዲህ ቤቱን በቦምብ በጣም ሲያፈነዱ የጎንደር ከተማ ህዝብ ሞቶ ያኔ ነው እንግዲህ በጣም አሁን ለሚታየው በጣም ትልቅ አማራ ተጋድሎ መነሻ የሆነው ምክንያት በተለይ ለአሁኑ እንግዲህ ሐምሌ 4 ለ5 ለሊት ላይ የተደረገው አፈናና ህገወጥ ድርጊት ነው ማለት ነው። ከዛን ጊዜ ጀምሮ በአማራ ማንነት ላይ በአማራ ህዝብ ላይ የሚደርሰውን እልቂት በመቃወም አማራነት በግዴታ ትግሬ መሆን አይቻልም፣ አማራ አማራ ነው በሚል በዛ ምክንያት እስካሁን ድረስ ከ200 የሚበልጡ ሰዎች በተለያየ አማራ ህዝብ በሚኖሩባቸው አካባቢዎች ተገድለዋል ማለት ነው። ያን እንደውለቀ ትንሹ ለመዘርዘር ያክል በቅርብ ጊዜ እንኳን ስንሄድ አርማጮ አካባቢ ከ10 የሚበልጡ ሰዎች መተማ 19 ወገር አካባቢ 26 ደባርቅ ወደ 2 ሰዎች ጎንደር ላይ ወደ 20 ቢሆኑ በሁለቱም ዙር ካምፕ ያምስ ጀምሮ ማለት ነው። ደምቢያ የምትነው ቁጥራቸው የማይታወቅ ልጆች ሞተዋል። አለፋና ጣቁሳ ወደ 6 ሰዎች አዲስ ዘመን 2 ወረታ 3 ሰዎች ጉማራ 3 ባህር ዳር ከሰባ የሚበዙ ሰዎች ዳንግላ ከ6 በላይ ዱርቤቴ እንዲሁ ከ6 በላይ እንጅባራ እንዲሁ ከ6 የሚበልጡ ሙሬ ከአስፍግ ቤት እንኳን ተገደ የተገኙት ተሻለ የሚባል ተሻለ ሆቴል ላይ ውስጥ ተገደ የተገኙት ሰዎች 6 ናቸው። አስከሬ ናቸው። ትንሳኤ ሆቴል ላይ እንዲሁ ሁለት አስከሬኖች ተገኝተዋል። እንግዲህ በየ ሆቴሎቹ ማለት ነው የትግራይ ተወላጅ ጎር ሆቴሎች ውስጥ እንኳን በርካታ አስከሬኖች ተገኝተዋል። ደብረ ማርቆስ ከ3 በላይ ሰዎች ተገድለዋል። ደብረ ብርሃን በራሱ የዚህ የወልቃይት ጠገዴ የማንነት ጥያቄ በሚጠይቅ ሰው ላይ ያንን ያነሳሳል ተብሎ አንድ ሰው ተገድለዋል። ደብረ ታቦር በሁለት ዙር ከሰባት የሚበልጡ ሰዎች ጋይን እንዲሁ ቁጥራቸው ያልታወቁ በዘፈት ያሉ ሰዎች ስማዳ ወደ 17 ሰው ተገድሏል። እስቲም እንዲሁ እና በየቦታው በጣም በርካታ ወጣቶችና የአማራ ተወላጆች በዚህ ማስነሪ በሆኑ ወይ ቅጥረኛ በሆኑ የህወሓት ቅጥረኛ ባህሌ ነው የህወሓት ቅጥረኞች በሆኑ ባንዳዎችና ራሱ ጠቅላይ ሚኒስቴሩ ደግሞ ያው ማንኛውንም የጸጥታ ኃይሎች ወታደርና እንግዲህ ወታደሮችን ማንኛውንም ኃይል እንዲጠቀሙ አዝዣለሁ ካለበት ጊዜ ጀምሮ ደግሞ የበለጠ ህጻናትን ጨምሮ ሴቶች አዛውንቶች በጣም በስጋት አንቀዋል። ይህ እንግዲህ የትግሉ አካል ስለሆነ እንዲህ አይነት ነገሮች የሚጠብቁ ናቸው። ከዚህ በፊት ከደረሰውም የበለጠ ነገር በአማራው ብዙ ላይ ስላልደረሰ ክልሉም ወደፊት የበለጠ ተጠናክሮ ይቀጥላል እንጂ ወደኋላ የሚሄድበት ምንም አይነት መንገድ የለም ማለት ነው።
ይገባኛል። በጣም ደምም ልብ የሚያደማ ነው። በጣም ልብ የሚያቆስል ነው። ለአድማጩም ለሁላችንም የሚያስከፋ የሚያስቆጣ የሚያሳብድ እንትን ነው። አሳዛኝ ታሪክ ነው። እስኪ ወደ ቀጣዩ ጥያቄ ልሂድ። ወያኔ ቀደም ባሉ ጊዜያቶች በተለያዩ ወቅቶች ለተፈጠሩ ውጥረቶችን የመግደልና የማሰር የማፈን ኃይሉን ተማምኖ በሽምግልና ስም ብዙ ውንብድና ፈጽሟል። በሽምግልና ስምና ሽፋን የብዙ ንጹሃን ህይወቶች ተቀጥፈዋል። በቅርቡም በመሃል ኢትዮጵያ ክፍልና በሰሜኑ በጎጃምና በጎንደር በቀረቱም የአማራ ክልል የተነሳውን ህዝባዊ እንቢተኝነት ለማብረድ ብሎም ለማጥፋት በሽማግሌዎችና በስም የሃይማኖት አባቶች አማላጅነት በመማጸን ለአዲስ ጥፋት ተደጋግቷል። ከወያኔ ጋር ድርድርም ሆነ ሽምግልና ማካሄድ እንደሌለበት፣ ሰፊ ዘመቻ መካሄድ እንዳለበት አብዛኛው ኢትዮጵያዊ ግንዛቤ አለው። በዚህ ዙሪያ የምትሰጠው አስተያየት ካለ ቀጥል ሙሉቀን።
እንግዲህ ለወሰደ የወያኔ ባህሪ ስንመለከተው ከመጀመሪያ ጀምሮ እሱ ህዝብን በሮሞኘት ወይም ደግሞ ውሸትን እውነት ነው በማለት አዳ ደግሞ የሞራል ስታንዳርድ ወይም ጥሩና መጥፎ የሚባለውን ነገር ራሱ እንደገና እየተረጎመ እንደነው ድሮ የነበሩት የስነ ምግባር ወይም የግብረ ገብነት መርሆች አሁን የማያስኬዱ ሆነዋል። እንግዲህ ወያኔ ምንድን ነው መሰለ ናፖሊዮን ቦናፓርት አይመስለኛል የሚለ ሁሉንም ህዝብ ለአንድ ጊዜ
ሙሉቀን አንዴ ላቋርጥ። ሙሉቀን ባክግራውንድ ውስጥ አሁንም እንትን አለ፣ ድምጾች አሉ የሚረብሹና ትንሽ እንዳወራቀ ብትል ከድምጹ። አመሰግናለሁ ከይቅርታ ጋር።
እንግዲህ ውጭ ላይ ነው ያለው ተፈርግጥ አካባቢው አንዳንድ የሚመጡ ድምፅ ሊኖሩ ይችላሉ። ምስለው ላደርግ ለማንኛውም ወደ ጥያቄያችን ስንመለስ ምንድን ነው ናፖሊዮን ቦናፓርት ይመስለኛል እና ሲናገር ሁሉንም ህዝብ ለአንድ ጊዜ ማሞኘት ትችላለህ ምንድን ነው አንድን ሰው ደግሞ ለሁልጊዜ ማሞኘት ይቻል ይሆናል፣ ሁሉንም ህዝብ ግን ለሁልጊዜ ማሞኘት አይቻልም ይላልና እንግዲህ ዩ ካን ፉል ኤ ማን ኦልዌይስ ግን ዩ ካን ፉል ዘ ቶታል ፖፑሌሽን አት ፎር ታይም ነው። ለአንድ ጊዜ ልታሞኘው ትችላለህ፣ ልታጀለው ትችላለህ፣ ግን ለሁልጊዜ ማሞኘት ወይም ማጃጃል አይቻልም። ስለዚህ እንግዲህ ባለፉት 23 አመታት ማለት ነው ባለፉት 23 አመታት የሃይማኖት አባቶችም ቃል የማይጠበቁ ነው። አሁን ለምሳሌ ድርድር ይልና እከሌን እንልቅላቸዋለን የሃይማኖት አባቶችን ታቦት ይዛችሁ አንድጋችሁ ታቦት መስቀል ይዛችሁ ወጣችሁ ሸኮችንም እንደዚህ አድርጋችሁ እንትን በሉልንም ይሄን እናደርግላቸዋለን ይላሉ። የሃይማኖት አባቶች ያለን የሚባሉትን ታቦት ይዘው ይወጡና በምርጃ ምን እንዲቆም ያደርጋሉ። በኋላ ግን እነሱ የሚሉትንም ወያኔ አይፈጽምላቸውም፣ የበለጠ ህዝባቸውን ያስበላሉ ማለት ነው። ስለዚህ በዚህ ሂደት እንደውም ለሃይማኖት አባቶች የነበረው ክብር ህዝቡ ባዶ እንዲሆን ነው ያለበት። አሁን የሃይማኖት አባት ማለት ከፖለቲካ ካድሬ ተለይቶ የማይታይበት ዘመን ላይ ደርሰናል። ሸክ ወይም ቄስ ማለት የወያኔ ማስፈጸሚያ በቃ ዋና ቀኝ እጅ እንደሆኑ ተደርጎ ነው ህብረተሰቡ እየገባ ያለ። ይህንን በማድረግ እስከ መቼም ድረስ ሊቀጥል አይችልም። በእርግጠኝነት መናገር ነገር ማለት ነው ቢደራደርም ምንም ቢልም ምንም አድርጎ በየትኛውም ቢገለባብጠው እውነት ከእውነትነቱ ሊዘጋ ይችላል። ጦርነት አውጇል። ጦርነት ማወጁን ሁሉም ሰው ያውቃል። ይሄንን በምንም ቢገለባብጠው ምንችል አይነት አይደለም። ወጣቶችን ያፈደ ያፈናል። ግን ሁሉም ነገር የአማራ ወጣት ወይም ደግሞ የአማራ ህዝብ ተናሳር ወንዴ የአማራ ህዝብ አጥንዬ ገሪ ይፈታለው ስለ ይሞክረው ሲያደርገው የጀመረው ነው። ግን አሁን ያለው ለሰመት ያስገደዋል እሱን በቅርብ ጊዜ የምናየው ነገር ይሆናል። ይሄ ምልቡራ ማለትም ምንም አይደለም። የአማራ ህዝብ ትግል ሲገና ሲጀምር አይደለም ኢትዮጵያን ምስራቅ አፍሪካን በእርግጠኝነት ነው ነገር ያንቀጣቀጣል። ገና እቺ የሁለት ወር ትግል ምንም አይደለም። ይሄ ሁሉ ነው እንደኔ የምነግር ነገር ይሆን ምንድነው ገና የትግላችን ጅማሬ ነው እንጂ ፍጻሜያችን አይደለም። ወደ ፍጻሜ ስንቃረብ የሚሆነው ነገር ታየዋለህ። ህዝቡም በየቦታው ያለው ነገር በአማራነቱ ተደራጅተው በጎበዝ አለቆች በየቦታው እያደረገ ያለው ተጋድሎ ይሄ ነው። ነገ አንድ ሰው ሲኖር ምንድነው መሰለህ አንድ ሰው ሲኖር ዛሬ ነገ ስለ ነጻነት ማሰብ መችልበት ስለ ነገ ተስፋ ሊኖር ታቻለ በመኖርና ባለመኖር መካከል ምንም አይነት ልዩነት ስታጣ ሊፈጠር የሚችለውን ነገር መገመት ይቻላል ማለት ነው። አማራ መሆን ነገ የሚያስገድል ከሆነ ዛሬ ተሳደብ ነገ እንደምትገደል የምታውቀው ከሆነ ሁለት ነገ እስከምትገደል ለምን ትጠብቃለህ? ዛሬ የሚገድሉ ገድለህ በጀግንነት ማለት ነው የጀግኖች አባቶቻችንን ታሪክ እና ወኔ እየደገምን አሁን ያለው ትውልድ ያንን እያደረገ ነው ያለው ወደፊት እንደዚህ መልኩ ይፈጠራል ማለት ነው። እና ይሄ እርግጠኛ ነኝ ምንድነው በዚህ መልኩ ነው ትግሉም ወደፊት የሚሄደው።
መልካም። አንዳንድ ድርጅቶች የአማራውን ህዝብ መነሳሳት መዳረይ ወደ ራሳቸው ጉያ በማስገባት ለህልውናቸው ማስተዋወቂያ ያደረጉት ነው። ለዚህ የተያዩ መረጃዎች ማቅረብ ይቻላል። የአማራውን ህዝብ መጨፍጨፍ መጨፍለቅ መሰደድ የዘር ማጥፋት ርምጃን ለመከራከር ያልሞከሩ ድምጻቸውን ያላሰሙ ዛሬ አዝማት መሆን አምሯቸዋል። በዚህ ዙሪያ አንዳንድ ሚዲያዎች ሻሽቃብጡ ይስማሉ። የአማራው ህዝብ በትግሉ ሂደት ከከፋፋዮች ራሱን ለመጠበቅ ምን እርምጃ መውሰድ አለበት ትላለህ? አመሰግናለሁ።
ይሄም እንግዲህ በተዳውን ወጥነው የአማራው ህዝብ አንድነት አይል ሸፍነው ለርት የሚያዘጋጀው ትላዩ ከተከቦችና ጎሎች ይኖራል። በግልጽ ለመናገር እንደነው መሰለህ አማራ በአማራነት ውስጥ መደራጀት አያምርበትም፣ በኢትዮጵያዊነት ያነሰ ማንነት የለውም እያሉ እያጃጃሉ ከዚህ በፊት በነበሩት 23 አመታት ሲያስበሉት የነበረውን ወደፊትም ደግሞ እንደገና ለዳግም እልቂት እየተዘጋጁት ያሉ ቡድኖች እነዚህ ከታሪክ ተጠያቂነት አይድኑም። ነገር ግን የአማራው ህብረተሰብ አሁን ይህንን በደንብ በሚገባ ተገንዝቧል። ከአማራው ህብረተሰብ ማድረግ የሚገባውም በአማራነት ተደራጅቶ በየቦታው ከሚከፋፍሉት ሰዎችም ተጠንቅቆ ማለት ነው በአማራነቱ የመጣበትን እልቂት በአማራነቱ ብቻ በመደራጀት ነው ሊመክተው የሚችለው። ከዛ ውጭ ያሉት ነገሮች ከዚህ በፊት ተሰጥቶባቸው ያልሰሩ የከበሩ ነገሮች ናቸው ማለት ነው። እኔ አንዳንዴ እንደውም ሳስብ ከዚህ በፊት የአማራውን ህዝብ ሲያስበሉ የነበሩ ግለሰቦችና ቡድኖች አሁንም ደግሞ እንደገና መልካቸው እየቀያየሩ በተለያዩ መድረኮች ብቅ ብቅ ማለታቸው ያንን እንደተገለጸው በዛ መልኩ አሁን የምንገነዘበው ነገር ነው። ይሄ ግን እስከ መቼ ድረስ ሊያስኬድ ይችላል? አያስኬድም። አሁን ይሄ ከዚህ በኋላ ይሄ በጣም ያለፈበት ኦልድ ፋሽን ነው። ይሄ በእርግጠኝነት የምነግርህ ነገር ማለት ነው ኢትዮጵያ የአማራ ሀገር ብቻ አይደለችም። ኢትዮጵያ ማለት የሁሉም ወይም ደግሞ ከ80 በላይ የሚሆኑ ብሔር ብሔረሰቦች ሀገር ነች። ይሄን እናምናለን። ስለዚህ ለአንዲት ሀገር አንድ አማራ ብቻውን መሞት የለበትም። ለሀገር መሞት የሚቻለው ሁሉም ህዝብ ሁሉም እኩል ለሚኖርበት እኩል መስዋዕትነት መከፈል አለበት እንጂ አማራ ስለ ኢትዮጵያ በሚል እየተሞኘ በቀን ምንድነው በቀን ከጀር ውስጥ የሚገባበት ምንም አይነት ምክንያት የለም። እርግጠኝነትም ነገር ደግሞ ይህንን አሁን ያለው በተለይ በሀገር ቤት ያለው ወጣት ይህን ይገነዘባል። በውጭ ሀገር በተለይ በዚህ በዲያስፖራ አካባቢ ያሉ የህብረተሰብ ክፍሎች ሁለት አይነት ሆነው አገኛቸዋለሁ። አንዳንዶቹ ምንድነው በፊት በወጡበት ዘመን ለምሳሌ በኃይለ ሥላሴ ዘመን የወጡ ሰዎች በኃይለ ሥላሴ ዘመን የነበረችን ኢትዮጵያ ይመለከቱና ያኔ የነበረውን አንድነት ብቻ እያሰቡ አሁን ያለው ምንም አይመለከቱትም ወይም ደግሞ መመልከት አልቻሉም፣ አያዩትም። እንደገና ደግሞ ይሄ በተለይ በቅርብ ጊዜ የተጎዱት ነባራዊ ሁኔታውን የተገነዘቡና አማራው በአማራነት ተደራጅቶ ወደፊት በማንነቱ የመጣበትን ትግል መመከት አለበት ብለው የሚያስቡ ሰዎች ናቸው። እነዚህኞቹ በጣም ትክክለኛ ወቅታዊ ሁኔታ የተገነዘቡ ስለሆኑ በዚህ መልኩ በውጭ ያለው ማህበረሰብ እነዚህን በተለይ አማራ ማንነት ላይ ያሉ የተደራጁ የሲቪክ ማህበርና የፖለቲካ ድርጅቶችን በመጠቀም ወይም ደግሞ እነሱን በማጠናከር በጣም ለውጥ ሊፈጥር የሚችል ስራ መስራት ይቻላል። ከዛ ውጭ ያለው ግን እንደው በተለይ አሁን የአማራውን ማህበረሰብ ለመከፋፈል የሚጥሩ በአማራው ህብረተሰብ ላይ ቁማር የሚጫወቱ በጣም ይታወቃሉ። እንደው ነከዴነት ማለት እንችላለን። ግን እዛ ላይ አሁን ያልሆኑ ሰጣገባዎች ውስጥ ላለመግባት እያንዳንዱ ድርጅት ይህንን የሚያደርግ ስለሚያውቀው ከታሪክ ተጠያቂ ላለመሆን ቢያንስ እንደው ከዚህ እኩይ ስራቸው ቢታቀሙ ጥሩ ነው። በተረፈ ግን እንግዲህ ለዚህ መፍትሄው የሚሆነው የነቀው ማህበረሰብ በአማራነቱ ተደራጅቶ የሚመጣ አማራነት የነጣበትን ጠላት በጋራ መመከት የሚችልበትን አውድ የፈጠረለት ያኔ እነኚህ ኃይሎችም መግቢያ ቀዳዳ አይኖራቸው። ስለዚህ ህዝባችንን ቶሎ ለህዝባችን መድረስ እንችላለን፣ ህዝቡንም ነጻ እናወጣለን። አማራው ዳነ ማለት ደግሞ ኢትዮጵያም ዳነች ማለት ነው። ያ ነው እንግዲህ እኔ ሰሚገባ ይጥረስ
ናው እሱ ነው። አማራው በራሴ ማንነት ላይ በራሱ ማንነት ላይ ቆሞ አንድነቱን ጠብቆ ለህልውናው መታገል ኢትዮጵያዊነትን ከማስከበር ያግራችንን ሉዓላዊነት ከማስጠበቅ ጋር የተያዘ ለመሆኑ የዛች ሀገር ፍጡር የሆነ ሁሉ ይረዳዋል ብለን ገምታለን። አሁን ከሚደረገው ተጋድሎ አንጻር የአማራውን ህዝብ ትግል አመራር መስጠት ወሳኝነት አለው። አላማውንና ግቡን የሚያውቅ አድርጎ ትግሉን ለመግፋት ምን ምን ሁኔታዎች መጠናቀቅ አለበት ትላለህ?
እነዚህኞቹ በጣም እርግጥ አሁን እዛ ላይ የሀገር ቤት ያሉ አሁን ይሄ የህዝብ ትግል ነው፣ የየትኛውም ድርጅት ትግል አይደለም። የፖለቲካ ፓርቲዎች ከዚህ በፊት በጣም ደክመው ያላደረጉት ይህንን ያክል ለውጥ ማምጣት ያልቻሉበት ነው። ይሄ የህዝብ ትግል ነው። ህዝቡ ደግሞ እዛው መሬት ላይ ያለ እያለቀ ያለው ልጆቹ እየገበረ ራሱ እየሞተ ያለው የአማራው ህዝብ የራሱ ተጋድሎ ነው እና እዛ ያሉት በጎበዝ አለቃዎች ተደራጅተው አካባቢያቸውን ነፃ ለማውጣት እየታገሉ ወይም ደግሞ ባጭር አነጋገር በቅኝ ግዛት ዘመን አባቶቻችን በአርበኝነት ተጋድሎ ቡድን እየመሰረቱ እንደነ በላይ ዘለቀ፣ እንደነ አበባ ተጋይ እና ኃይለማርያም ማሞ ያደርጉት እንደነ ራስ አሞራው ውነህ ያደርጉት እንደነበረው አይነት ትግል ነው አሁን እያደረገ ያለ ህብረተሰቡ ማለት ነው መሬት ላይ። ይህ የአርበኝነት ተጋድሎ ለውጥ ሊያመጣ የሚችለው ምንድን ነው? እርስ በራሳቸው ኔትወርክ ሊፈጥሩ የሚችሉበትን መንገድ መፍጠር ነው እንጂ ከዚህ ላይ ሆነን አሁን ምንድን ነው እኛ ከእነሱ ጋር ራሱ የምንገናኝባቸው መንገዶች በራሱ ፈታኞች ናቸው። ማህበራዊ ሚዲያዎችን አገዛዙ ከዛ ያለው አገዛዝ እጅ ስር ስለነበር በተለይ አሁን ባለፈው የአማራው ተጋድሎ ተፋጥሞ በነበረበት ሰዓት አማራ ክልል በሚባለው አካባቢ ምንም አይነት የኢንተርኔት የስልክም ሆነ የመብራት አገልግሎት እንዳይኖር ነው ያደረጉት። ትናንትና እንኳን በጣም በርካታ ወጣቶችን ጎንደር ለማሰር ሲመጡ የነበረ የመከላከያ ኦፕሬሽን ነበር። የዛ ሰዓት ለአንድ ሙሉ ቀን መብራት፣ ስልክ፣ ኢንተርኔት የሚባሉ መሰረታዊ ነገሮችን ሁሉ ባዶ ካደረጉ በኋላ ነው እንግዲህ እንዲህ አይነት እንቅስቃሴዎች እንዲኖሩ ያደረጉት ማለት ነው። እና ባጭሩ ውጭ ያለው ማህበረሰብ ሊያደርግ የሚችለው ድጋፍ የገንዘብ ድጋፍ ነው እና በገንዘብና በቁሳቁስ ሊያደርግ ይችላል። እና ሌላውን ግን አመራሩንና ውስጥ ያለውን ተጋድሎ እዛው መሬት ላይ ያለው ህብረተሰብ ነው እያደረገ ያለው። የአማራው ህዝብ ከቦታ ቦታ ባሉት የጎበዝ አለቃዎች ከየቦታው ያሉት የጎበዝ አለቃዎች እየተናበቡ ምን ማድረግ እንዳለባቸው እየሄዱ በራሳቸው በፍጥነት እየተራመዱ ስለሆነ እሱን እንግዲህ በምንችለው መጠን ሁሉ ማገዝ መቻል አለብን። በተለይ ውጭ ያለው ማህበረሰብ ይህን ሊያግዝ የሚችለው አንደኛ ለዓለም አቀፉ ማህበረሰብ በኢንተርናሽናል ሚዲያዎች በማቅረብ የዲፕሎማሲ ስራ በመስራትና በገንዘብ ነው ሊሆን የሚችለው ማለት ነው።
መልካም። ግን ገንዘብ በጣም አስቸጋሪ ነው። የገንዘቡን አላላክ ሁኔታ በምን መልክ ለማመቻቸት ይቻላል ብለህ ትገምታለህ?
እነሱን እንግዲህ እዚህ ላይ ባናወራባቸው የሚሻል ይመስለኛልና
መልካም ለዘለው ይችላል።
ለዚህ ያው ለይፋ ደግሞ ወራት የተደባጭ ነገሮች ያስገኛል።
መልካም መልካም ልቀበለው። በትግሉ ዙሪያ አንዳንድ ወርቃማ ጥሪዎች ከህዝቡ ይደመጣሉ። የኦሮሞ ደም ያማራ ነው፣ ያማራውም ደም የኦሮሞ ነው የሚለው ገኖ ይሰማል። ይህ ከህዝቡ አንደበት አልፎ በድርጅቶች ዙሪያ አይወሳም። ፎቶም በመያዝና ጥሪ በማሰማት የሚገኝ የትግል አንድነት የለም። ወሳኙ የተግባር ያላማ ከሁሉም በላይ የተሻለች ኢትዮጵያን ለመፍጠር ድርጅቶችም ኃላፊነታቸውን ሲወጡ ነው የሚለው ትችት ይደመጣል። በዚህ ዙሪያ ስለ ድርጅቶቹ ያለ አስተያየት ምን ይመስላል? ቀጥ
እንግዲህ እንደነገርኩ አንዳንድ ድርጅቶች ቆሞ ቀሪዎች ማለት ከታች የህብረተሰቡን ስንት ማስተማት የማይችል እነዚህን እንግዲህ ምንም ልትላቸው አለ። ግን ማንኛውም የኢትዮጵያ ህዝብ ሆነ የአማራውን ማህበረሰብ ትግል ወይም ተጋድሎ የሚደግፉ ዓለም አቀፍ ህብረተሰብ እንግዲህ ደግሞ የሚፈልገው ነገር ቢኖ የአማራው ህዝብ ማንኛውንም የኢትዮጵያ ህዝብ ሆነ ማንኛውንም ህዝብ በህዝብ ደረጃ በጠላትነት አይሰሩትም። በህዝብ ደረጃ እንግዲህ ከኦሮሞ በተለይ ደግሞ ከኦሮሞ ወንድሞቻችን እና ከኦሮሞ ወገኖቻችን ጋር የሚኖረን በአንድም በሌላም በተፈጥሮ የተሳሰርን ነው። እንደ ሀገር ከቀጠልን አብረን በአንድ ሀገር ውስጥ እንኖራለን ማለት ነው። ጥሩ በአንድ ሀገር እንደ ሀገር ካልቀጠልን ደግሞ ምንድነው ጥሩ ጎረቤቶች መሆን አለብን ማለት ነው። ወይ ጥሩ ጎረቤቶች እንሆናለን ወይ እንደ አንድ ሀገር የአንድ ሀገር ዜጎች እንሆናለን። በሁለቱም መልኩ ቢሆን ምንድነው የአማራውና የኦሮሞ ህብረተሰብ የወደፊት እጣ ፈንታ ደስትኒ አብሮ የተያያዘ ነው የሚሆነው። ስለዚህ ህዝብ ለህዝብ በህዝብ ደረጃ ጠብ የለበትም፣ ችግር የለበትም። ነገር ግን ማለት ነው በአማራው ህዝብ ላይ ደረሰው እልቂት ከሁሉም የኢትዮጵያ ህብረተሰብ ክፍል የተውጣጡ ኃይሎች ጥፋት አድርሰዋል። እነዚህም የአማራውም የኦሮሞውም ምክሴረውም የኢትዮጵያ ህብረተሰብ ከዚህ ለህግ እና ለፍትህ ማቅረብ ይጠበቅበት ይሆናል እና ያን እንትንናለን። ግን እንደ ህዝብ ሁሉም ሊያውቀው የሚገባ ኦሮሞና አማራ ሊጣላ ይችላል በህዝብ ደረጃ ማለት ነው። ኦሮሞ ወይም ደግሞ ከአማራ የወጡ ሰዎች ግን ጥፋት ተሰርቶ ይችላሉ። ያንን እየተመለከትን በህግ አግባብ በአለም አቀፍ ህግም ቢሆን ምንድነው በተለይ ሀገራችን ነጻ ቁጣን ደግሞ በሀገራችን ህግ እንዲዳኙ ያንን ስራ መስራት ሊጠበቅብን ይችል ይሆናል። ከዛ ይዘለግን እንግዲህ በተለይ ከወያኔዎች አካባቢ ኦሮሞንና አማራውን ለማጣላት በተለይ ባለፉት በነበሩ ካምፕስ ባለፉት 25 ዓመታት ውስጥ አማራው ላይ የሚደርሱ በደሎችን በህዝብ ደረጃ የሆኑ የተፈጠሩ አድርገው ለማቅረብን በጣም ብዙ ሙከራዎች ተደርገዋል። ሌላው ግን የአማራ ህዝብ የአማራው ህዝብ ሊረዳ ይገባው ነገር የኦሮሞ ህዝብ ህዝብ ደረጃ አማራውን በድሎ ሳያውቅ ኦሮሞውም ደግሞ እንደዚሁ አማራው በህዝብ ደረጃ ኦሮሞ ህዝቦት እንደማያውቅ ማወቅ መቻል መቻል አለን። ከኦሮሞ ህዝቦቹ ወይም ደግሞ ከወያኔዎቹ እንደ ኦነግ ያሉ ድርጅቶች በአማራው ላይ በጣም ብዙ እልቂት ፈጽመዋል። እነሱ መጠየቅ የሚችሉበት አግባብ ይጠየቁ ይሆናል። ከዛ በዘለለ ግን የኦሮሞም ሆነ የአማራው ህዝብ ለወደፊት እንግዲህ አብሮ እስከ ዘላለም ማለት ነው አብሮ ይቀጥላል። ይሄ እኔ ስለፈለኩ ወይም ደግሞ አንተ ስለፈለግን ሳይሆን ተፈጥሮ ያስተሳሰረችን ስለሆነ አብረን መቀጠላችን ባይቀርም ወይ አብረን በአንድ ሀገር እንደ ዜጋ ወይም ደግሞ እንደ ጎረቤት ብለን እንቀጥላለን። ያ ወደፊት እንግዲህ በእኛ በተለይ አሁን በሚመጣው ትውልድ እጅ ላይ ያለ ነው የሚሆነው ማለት ነው።
መልካም። በአማራው ህዝብ ትግል ቆራጥነት ወሳኝ ምዕራፍ ላይ መድረሱን ያስደነግጣቸውና በወያኔ ትዕዛዝ በወገን ላይ ከመተኮስ ለወገን ድራሽ መሆንን የመረጡ ሚሊሻዎችና የፖሊስ አባላት ወደ ትግሉ መቀላቀላቸው ተሰምቷል። በተለይም በቅርቡ ሁለት የሻምበል ጦር ከነሙሉ ትጥቁ መቀላቀሉ ተገልጿል። የነዚህ ወታደሮች ህዝብን መቀላቀል አስደሳች ዜና ቢሆንም ከዚሁ ጋር ተያይዞ ከወያኔ መሰሪ ሥራ አንጻር ሊከሰት የሚችል የባንዳነትና የስለላ ሥራ እንዳይከናወን ከፍተኛ ጥንቃቄ ያስፈልገዋል ብለን እናምናለን። ለዚህም የምናነሳው ምሳሌ የነሞላ አስገዶም ቲፒዲኤም የነበረው ማለቴ ነው ጦር የቅርብ ጊዜ ትውስታችን ነውና በዚህ ዙሪያ ያለህ ተመክሮ ምን ይመስላል ብታካፍለን አመሰግናለሁ ሁሉቀን
እንግዲህ አሁን ቢያንስ መሆን ያለበትን ነው እንደምንለው መሆን ያለበት በተለያየ ጊዜ እንግዲህ አገዛዙን እየከዱ የሚሄዱ የአማራም የኦሮሞ በተለይ ደግሞ እንግዲህ የአማራ ህዝብ እየተበተተ ያለ ከአማራው ትግራይ ተኩሱ እየተባሉ ያሉ የፖሊስና የመከላከያ ሰራዊት አባላት ቃቸውን እየጣሉ የሚሄዱ የሚሄዱበት በጣም ብዙ ጊዜ ይዛል። እንግዲህ በተለይ አሁን ደግሞ በዛ ባለ ቁጥር አነው ፖሊስ ሲሆን ህዝብ በፊት ሰምታ ነው እንጂ አንድ በሶስት እያል በጣም ብዙ ጋር ታጦር ይፈታል። ይህ ወደፊትም ይቀጥላል። በክፍለ ጦር ወይም ደግሞ በሻምበል ደረጃ አገዛዙን እየከዱ የሚሄዱበት በጣም ብዙ ወደፊት ይሄ አይነት ነገር የሚደረግ ይሆናል። ነገር ግን በተለይ እንደ አማራ ህዝብ ትግል ስናደርግ ከየትኛውም የሀገሪቱ ከየትኛውም የጦር ክፍለ ጦር የሚወጡ የአማራ ወታደሮች በአማራነታቸው ብቻ መሰባሰብ መቻል አለባቸው። ከዚህ በፊት የነበሩት ምንድን ነው ክብረ ብሔርነቱ የአማራ ህዝብ አይፈልገውም ሳይሆን ከዚህ በፊት የነበሩት ተሞክሮች እንደሚያሳዩን በህብረ ብሔርነት ደረጃ የተታገሩ ሁሉ ማናቸውም ለትኬት ብቅቶ አያውቁ። አሁን ያለው ፖለቲካ በማንነት ላይ እየተመሰረተ ነው። በማንነት ላይ የተመሰረተውን ፖለቲካ ደግሞ ልናሸንፈው ብንችለው በማንነታችን እየተጋረጠ እና አደጋ ስንዋጋ ወይም በዛ ላይ ተዳደን አገዛዙን ስንታገል ብቻ ነው ማለት ነው። አገዛዙን ለመታገል ደግሞ በማንነታቸው አማራ የሆኑ የመከላከያ ሰራዊት አባላት ወደ ትጥቁን እየተው የወያኔ ማስረኔነት መሆናቸውን አቁመው ከጎን ከቆሙ በእርግጠኝነት ትግላችን ፍሬ ያፈራ ለነጻነት የሚያስገው መንገድም በጣም ያጠራ ይሆናል ማለት ነው። ምናልባት አመታት ሊፈጅ የነበረው ወደ ወራት መቀነስ እንችላለን። ነገም ሆነ ዛሬ ግን ዞሮ ዞሮ ትግላችን ማሸነፉ ወይም ደግሞ የአማራው ህዝብም ነጻ መውጣቱ የማይቀር ጉዳይ ነው የሚሆነው። ስለዚህ በማንነት ላይ መደራጀት የተሻለ አማራጭ ነው የሚሆነው ማለት ነው። ሌላ ከአማራዎች ያሉ የመከላከያ ፖሊስ የመከላከያ ሞዴ ፖሊስ አባላት መከላከል እንኳን የማይችሉ ከሆነ ቢያንስ አማራው ላይ የሚያደርጉትን መሰብ ማለት ወያኔው ምንድነው የሚያደርገው ልክ አማራ ክልል ላይ የሚደረጉ ተጋድሎችን ለህዝብ ከህዝብ ደም ለማቃባት ከኦሮሞ የወጡ ወይም ከጋምቤላ ወይም ደግሞ ከሌላ ብሔረሰብ የመጡትን ልክ ተመሳሳይ የሆኑ ሰዎች ከአማራው ህዝብ ላይ እንዲተኩሱ ያደርጋል። ያም የሚያሳየው ልክ ህዝብ ከህዝብ ቀብደ መፍጠር ኦሮሞ ስለሆነ እኮ ነው አማራውን የጨፈጨፉት እንዲባል እንዲህ አይነት ነገሮች ታክቲክ ይፈልጋል። ስለዚህ ከሌላው ቦታ ያሉ የወታደርና የፖሊስ አባላትም በአማራው ህዝብ ላይ እንዳይተኩሱ መምከር የሚያስፈልግ ይመስለኛል። እና ያንን ካደረጉ ሌላው አማራው ግን ራሱን በራሱ ነፃ ለማውጣት የማንነት እርዳታ ሊጠይቅ ይችላል።
መልካም ሰዓታችንም እየተገባደደ ነው ሙሉቀን። እኔ በጥያቄ ያላካተትኩት ወይም አንተ ማስተላለፍ የምትፈልገው መልእክት ካለ አንድ 3 4 ደቂቃ ልስጥህና እንደማጠቃለያ ሐሳብህን ብትገልጽልኝ።
እኔ እንግዲህ ያው ብዙ ምለው ነገር የለም፣ ግን በተለይ በውጭ ይህንን ሬዲዮ የሚያደምጠው አብዛኛው በውጭ ሀገር የሚኖረው አማራ እና ኢትዮጵያዊ ተወላጅ በተለይ ለአማራው ተወላጆች የምለው ነገር ቢኖር ምንድን ነው፣ በአማራነታቸው ተዘራጅተው ከውጭ ያለውን በተለይ በውጭ የምንኖረው የአማራ ተወላጆች ኔትወርክ በዓለም አቀፍ ደረጃ ጠንካራ አድርገን መሄድ ከቻል ሀገር ውስጥ የሚኖረውም ተጋድሎ በጣም በብዙ መደገፍ የምንችልባቸው ነገሮች ስላሉ በየጊዜው እየተገናኘን እየተወያየን ገንዘባችንና ጉልበታችን እያወጣን ሀገር ቤት ያለውን ትግል መደገፍ ያስፈልገን ይሆናል ማለት ነው። እና አሁን በዚህ ሰዓት ለምሳሌ ከተለያዩ አካባቢዎች በትልልቅ የጦር መሳሪያዎች ተመተው እግራቸው ተቆርጦ ወይም አካላቸው ተጎድቶ ኦፕሬሽን እየተሰሩ ዝም እያሉ ያሉ ገንዘብ የሌላቸው ነገር ግን ራሳቸውን ለአማራው ሕዝብ ተጋድሎ መስዋዕትነት ያደረጉ ብዙ ሰዎች በባህር ዳርም በጎንደርም በቡሬ በዳንግላ በተለያዩ ሆስፒታሎች በደብረ ማርቆስ ጭምር ሆስፒታል ገብተው ተኝተዋል። እነዚህን ሰዎች የሚረዳቸው ገንዘብ በምንም የተመና አማራው በአማራነት ተፈራራሽ ነው። ይህንን ፍትሃዊ በሆነ መልኩ ገንዘባቸው ቢያንስ ማለት ነው ከገንዘብ በምንም እነሱ ለእኛ ነፃነት መስዋዕትነት ሲከፍሉ እኛ ደግሞ በእነሱ ጤንነት መምረስ የምንችለውን ነገር ሁሉ ብናደርግ መልካም ነው እላለሁ። አመሰግናለሁ።
መልካም። ይህንን ጥሪህን የሚሰማው አድማጮቻችን ምላሽ ይሰጣሉ ብለን እናምናለን። ወጣት ጋዜጠኛ ሙልቀን ተስፋው፣ በዚህች አጭር ጊዜ ለሰጣችሁት ትምህርታዊ ማብራሪያዎች በአድማጮችና በሬዲዮ ነው የዝግጅት ክፍል እንዲሁም በራሴ ስም ምስጋናዬን እያቀረብኩ በሌላ ውይይት በሌላ ጊዜ እስክንገናኝ ደህና ሰንብት እያልኩ በዚህ ሰናበታለሁ። ጤና ይስጥልኝ። ደህና ሁኑ። አሜን። አድማጮቻችን የዛሬውን የመስከረም 1 ቀን 2009 ዓመተ ምህረት ወይንም የሰፕተምበር 11 2016 ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁና እኔ ወርቁ ሞላ ደህና ቆዩልን ይላል። በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ።
Yeah, I'm just Go on.